የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። ጽዮን ግርማ ነኝ ከመስታወት አራጋው ጋር አብረናችሁን ቆያለን።
ሰላም እንደምናመሻችሁ። የዛሬ ህዳር 21 2011 ዓ.ም ተመረተ ምሽት ዝግጅቶቻችንን እናስተዋውቃችሁ።
የጅጅጋ ዩኒቨርሲቲ ተማሪዎች ማህበረሰባችንን ለማቀራረብ በተጀመረው ለውጥ አዎንታዊ ሚና እንዲጫወቱ እንፈልጋለን ሲሉ የክልሉ ፕሬዝዳንት ጥሪ አቅርበዋል።
With the same biases, with the same thinking lines that you had when you were coming to the compound.
ይህን ቅጥር ግቢ ስትለቁ አስቀድሞ የነበራችሁን አመለካከትና ዝንባሌ ይዛችሁ የምትወጡ ከሆነ ተምራችኋል ለማለት በጣም ያዳግታል።
የክልሉ ፕሬዝዳንት ሙስጠፋ መሐመድ ዑመር ናቸው። በኢትዮጵያ የአሜሪካ አምባሳደር ማይክል ሬነር አስተያየትን ጨምሮ የያዘ ዘገባ አለ።
በክልሉ የቀድሞ ስረኛና ወጣትም ይዘናል። በሌላ በኩል ደግሞ በአደንዛዥ እጽ ጉዳይ ተቦክራቸውን የሚያካፍሉን እናትና ልጅ በክፍል 2 ዘገባችን ይዘናል። ለዛሬ ልጁን ይዘንላችኋል።
በጣም ወድጄው ነው መማረው። ራሴን ሰጥቼ ነው ግን ከኔ ለለት ምርት ይፈታሉ። ማጥናት በጣም ነው ደስ የሚለኝ። ከሰዎች ጋር ያለኝ ሶሻል ላይፍ በጣም ተስተካክሏል። ከቤተሰብ ጋር በጣም ደስ የሚል ግንኙነት ነው ያለኝ። ትዳር መስርቻለሁ በዚህ 4 ዓመት ውስጥ። በቀጣይ ደግሞ ልጅ ለመውለድ በእግዚአብሔር ፍቃድ ወደዛም እየሄድኩ ነው።
ሰዓት ከበቃን ደግሞ ወጣት ሙዚቀኛም ይዘንላችኋል። ሁሉንም ከዝግጅታችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜና እናስቀድም።
ለዜናዎቹ ተመልሰን መተናል። በሶማሌ ክልል እስር ቤቶች ውስጥ አሰቃቂ የሰብአዊ መብት ጥሰት የፈጸሙ ሰዎች ህግ ፊት ቀርበው ሲዳኙ ማየት ትልቁ ምኞቱ እንደሆነ አንድ የቀድሞ በእነዚህ ቦታዎች ታስሮ የነበረው ወጣት ተናገረ። ኢትዮ ቴሌኮም ውስጥ የሂሳብ ሰራተኛ የነበረው ወጣት ምንም በማያውቀው ጉዳይ ወደ ቦታዎቹ ተወስዶ እንደተሰቃየ ይናገራል። አሁን ከእስር ተለቆ ወደ ስራው ከተመለሰ 2 ወር መቆጠሩም ይገልጻል። ከእስር በመለቀቁ ደስታ እንደተሰማው ገልጾ ትልቁ ደስታው ደግሞ ትክክለኛ ፍትህ እንደሚጠብቅ ተናግሯል። በሌላ ዜና የኢትዮጵያን ታሪክ ቅርስ እንዲሁም የውሃ ሀብታችንን ጠቅልሎ የያዘውን የጣና ሐይቅ ከተጋረጠበት አደጋ እንታደገው አለን ሲሉ የአማራ ክልል ርዕሰ መስተዳድር አቶ ገዱ አንዳርጋቸው ገለጹ። የአዋሽ ባንክ 10 ሚሊዮን የአማራ ብድርና ቁጠባ ተቋም ደግሞ 2 ሚሊዮን ብር ለእምቦጭ አረም ማስወገጃ ማሽን መግዣ የሚሆን ድጋፍ አድርገዋል። ይህንን የተመለከተ ዘገባ በምሽቱ የአማርኛ ክፍለ ጊዜያችን ይዘን እንመለሳለን። የአክሱም ጽዮን በዓል በዛሬው ዕለት በድምቀት ተከብሯል። በበዓሉ ለመጀመሪያ ጊዜ ከ21 ዓመታት በኋላ ኤርትራውያንና ኢትዮጵያውያን በአንድነት አክብረዋል። ሁላችን የኢትዮጵያ ብሔር ብሔረሰቦች ተባብረን ብሔር ከብሔር ጋር እያጋጩ ሰላማችንን የሚያወቁ ፌዴራላዊ ስርዓታችንን ለማፍረስ የተሰማሩ ኃይሎች ስርዓት ልናስይዝ ይገባል። ህዝባችን ምኞት የሆነውን ሰላም፣ ልማትና ዲሞክራሲ እንዲነግስ ትልቅ ትግል መፈጸም አለብን ሲሉ የትግራይ ክልል መስተዳድር ዶክተር ደብረጽዮን ያደረጉት ንግግር በማታው ክፍለ ጊዜያችን ሰፋ አድርገን ይዘን እንመለሳለን። ወደ ውጭ ዜና ስናልፍ የብሪታንያ ጠቅላይ ሚኒስትር ቴሬሳ ሜይ ስለ ዋሽንግተን ፖስቱ ዘጋቢ ጀማል ሃሾጊ ግድያ በአርጀንቲናው የጂ20 ወይም 20 ጉባኤ ላይ የሳውዲ አረቢያውን አልጋ ወራሽ ልዑል መሐመድ ቢን ሳልማንን እንደሚያነጋግሯቸው አስታወቁ። ጠቅላይ ሚኒስትሯ ወደ ቦንስ አይርስ በሚያደርጉት የአውሮፕላን ጉዞ ነውና ይህን ያሉት የእንግሊዝ መንግስት ጉዳዩ የቱን ያህል ግልጽ የሆነ ምርመራ እንደተደረገበት ማወቅ እንደሚፈልግና በግድያው ተጠያቂ የሆኑትም ለፍርድ መቅረብ እንዳለባቸው ያምናል ሲሉ ተናግረዋል። አድማጮች ለዛሬ ያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ።
የጋቢና ጉዟችን ይቀጥላል። ጽዮን ግርማና
እኔም መስታወት አራጋው አብረን ካድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
ወደ ቀዳሚው ዘገባችን እናልፋለን። ቀዳሚው ዘገባችን በትላንትናው ምሽት አሰምተናችሁ ለዛሬ በሂደር ያቆየነው ነው። የጅጅጋ ዩኒቨርሲቲ ተማሪዎች ማህበረሰባችንን ለማቀራረብ በተጀመረው ለውጥ አዎንታዊ ሚና ሊጫወቱ ይገባል ሲሉ የሶማሌ ክልል ፕሬዝዳንት ጥሪ አቀረቡ። የዘውገኝነት አስተሳሰብ ሐላቀር ነው ብለውታል። ዩናይትድ ስቴትስ በአዲሱ የኢትዮጵያ አንድነት ራዕይና ለውጥ በእጅጉ እንደተነቃቃች ደግሞ አምባሳደር ማይክል ሬነር አስታውቀዋል። የጂጂጋ ዩኒቨርሲቲ ተማሪዎች አገራቸው ከመቼውም ጊዜ በላይ ዛሬ እንደምትፈልጋቸውም አሳስበዋል። መለስካቸው አመሃ ዝርዝሩን ይዟል።
በኢትዮጵያ ዩናይትድ ስቴትስ አምባሳደር ማይክል ሬነር እና የሶማሌ ክልል ፕሬዚዳንት አቶ ሙስጠፋ መሐመድ በጂጂጋ ዩኒቨርሲቲ ተገኝተው ለማህበረሰቡ ያደረጉት ንግግር ሰሞኑን በሀገሪቱ አንዳንድ ዩኒቨርሲቲዎች የሚታየውን የሰላም መደፍረስና የአንዳንድ አሳዛኝ ሁኔታዎችንም መሠረት ያደረገ እንደሆነ ሁለቱም ተናጋሪዎች አመልክተዋል። ወደ መድረኩ መጀመሪያ የተጋበዙት ፕሬዚዳንት ሙስጠፋ መሐመድም ይህንን በግልጽ ካስቀመጡ በኋላ ከዚህ ቅጽር ግቢ የምንጠብቀው የመጨረሻው ነገር ራሳችሁን በዘውግ ተከፋፍላችሁ ማየትን ነው። ለመላው የአካባቢያችሁ ማህበረሰብ አርአያና መነቃቃት የምትሰጡ መሆን ይኖርባችኋል ካሉ በኋላ ይህንን የማነሳው ያለፉት ሁለት አስርት ዓመታት በሀገሪቱ የተሰበከው የማንነት ፖለቲካ ውጤት የሆነውና ሰሞኑን በአንዳንድ ዩኒቨርሲቲዎች የተከሰቱትን ችግሮች ከተመን በማስገባት ነው። ቀጥለውም ተማሪዎቹ ከዚህ የተለየ መንገድ እንዲይዙ ጥሪ አቀረቡ።
I think the country is going through a transition. It will move out of this, but it's going to be a turbulent transition.
እንደሚመስለኝ ኢትዮጵያ ከዚህ ሁኔታ በሽግግር ላይ ትገኛለች። ይህ ሽግግር ግን ማዕበልና ወጀብ የበዛበት ይሆናል። እንደ ወጣትና እንደ ተማሪ በዚህ ሽግግር ድርሻ ወይም ሚና ይኖራቸዋል። ያም የተለያዩ ማህበረሰቦችን ወደ አንድነት ማምጣት፣ ድልድዮችን መገንባት እንጂ የራሳችሁን በነገድና በሃይማኖት የመላየት ሚና አይደለም መጫወት ያለባችሁ። እንደዚህ ያለ አካሄድ በጣም ኋላቀር ነው። እናም በዚህ ዩኒቨርሲቲ ያሉ ተማሪዎች ለሀገሪቱ የተሻለ እድል ለማምጣት በአንድነት እንድትቆሙ አበረታታለሁ።
አቶ ሙስጠፋ የዩኒቨርሲቲ ትምህርት ማለትም ምን እንደሆነ አስረድተዋል። የዩኒቨርሲቲ ተማሪ ማለት ባንድ ወይንም በሌላ የሙያ መስክ ሰልጥኖ እና የምስክር ወረቀት ይዞ መውጣት ብቻ አይደለም። በከፍተኛ ትምህርት ተቋም በዩኒቨርሲቲ ደረጃ ተምሮ መውጣት ሌላ ነው ይላሉ ፕሬዚዳንቱ።
If you leave this compound with the same biases, with the same thinking lines that you had when you were coming to the compound, it's difficult.
ይህን ቅጥር ግቢ ስትለቁ አስቀድሞ የነበራችሁን አመለካከትና ዝንባሌ ይዛችሁ የምትወጡ ከሆነ ተምራችኋል ለማለት በጣም ያዳግታል። የተሻላችሁ ዜጎች ሆናችኋል ለማለትም ያስቸግራል። ይህን ልትገነዘቡ ይገባል ብዬ አምናለሁ። በተጨማሪም አብዛኞቹ ልትይዟቸው የሚገቡ እሴቶች ከትምህርት ክፍላችሁ የሚገኙ አይደሉም። ከትምህርት ክፍሎች ውጪ ከሚገኙ መስተጋብሮችና የምትቀበሏቸውና የምታካፍሏቸው ዝንባሌዎችና አስተያየቶች ናቸው።
አምባሳደር ማይክል ሬነር በበኩላቸው ያተኮሩት ወጣቱ ከታሪክ ምን መማር እንዳለበትና የኢትዮጵያ ወጣቶችም ታሪክን ወደ ኋላ ተመልሶ ማረምና ማቃናት እንደማይቻል እንዲያስተውሉ የሚያስገነዝብ ነው። ወጣቱ የወደፊቱን የኢትዮጵያን ታሪክ ግን ለመስራት ኃላፊነትም መብትም እንዳለው አመልክተዋል። በተለይም በአዲሶቹ የኢትዮጵያ መሪዎች የተለየ አስተራርና ሀገሪቱ አዲስ እድል ተከፍቶላታል ብለዋል። አዲስ አቅጣጫ ግን ያመለከቱት ከማንም ይልቅ የኢትዮጵያ ወጣቶች እንደሆኑ ግልጽ አድርገዋል።
But in many ways it was you, the young people of Ethiopia, who helped Ethiopia break from its history. And it was you who
በብዙ መንገድ ኢትዮጵያ ከታሪኳ አዙሪት እንድትላቀቅ ያገዛችኋት እናንተ ወጣቶች ናችሁ። እኛን ሁላችንንም ኢትዮጵያ አዲስ አቅጣጫ ልትይዝ እንደምትችል ያሳያችሁን እናንተ ናችሁ። አሁን ደግሞ ኢትዮጵያ ከመቼውም ይልቅ ትፈልጋችኋለች። የለውጡን ሂደት በማገዝ ሁሉም ኢትዮጵያውያን ሊካተቱበት፣ ሁሉም ኢትዮጵያውያን እውነተኛ ዲሞክራሲን ለመገንባት በነጻነት የሚሳተፉባቸው ሂደቶች እንዲፈጠሩ፣ የኢትዮጵያ ብዝሃነትና አንድነት እንዲከበር፣ ኢትዮጵያውያን ለጋራ ዓላማ በአንድነት የሚሰሩበት፣ ሁሉም ለብልጽግና ለስኬታማነት የራሳቸውን መንገድ የሚቀይሱበት እድል እንዲኖራቸው ኢትዮጵያ ዛሬ በተለየ ሁኔታ ትፈልጋቸዋለች።
አምባሳደሩ ባደረጉት ንግግርም አገራቸው በኢትዮጵያ ውስጥ የተፈጠረውን አዲስ ሁኔታ በተመለከተ መንግስታቸው ያለውን አቋም በግልጽ ያስቀመጡ ይመስላል። ዩናይትድ ስቴትስ በአዲሱ የኢትዮጵያ አንድነት ራዕይና ለውጥ በእጅጉ ተነቃቅታለች። ዩናይትድ ስቴትስ ባላት ሁሉ ይህንን ለውጥ ለመደገፍ እንደምትፈልግም ገልጸዋል። አምባሳደር ማይክል ሬነር መጪው ጊዜ በአዳራሹ የተሰበሰቡት ወጣቶችና በመላ ሀገሪቱ የሚገኙ መሰሎቻቸው መሆኑንም ገልጸዋል።
For good and for bad, Ethiopia's history has already happened.
Ethiopia's future has not.
በጎም ሆነ ክፉ ኢትዮጵያ ታሪክ ተሰርቷል። ኢትዮጵያ የወደፊት ድል ግን ገና ነው። ይህንን የወደፊት ታሪክ መስራት ደግሞ የናንተ ፋንታ ነው። በእኛ በኩል ዩናይትድ ስቴትስ ቁርጠኛ አገራችሁ ሆና ትከተላለች። አጋራችሁ ይቅርታ። ግባችሁን ለመምታት የሚያስችል አቅም ለመገንባት እናግዝ ዘንድ ዕውቀት እንድንገበይ አብራችሁን ስሩ። ያገራችሁንና የናንተን መጻየድል እንድሳካ እንደምናደርግም ጭምር ለማገዝ የምንችለውን ሁሉ እናደርጋለን። ምክንያቱም ፍላጎታችን የተመሰረተው በጠንካራ ደስተኛና የተሳካላቸው ኢትዮጵያውያንና ኢትዮጵያ ላይ በመሆኑ እናም መጻኤው እድላችሁ ከጃችሁ መሆኑን አስታውሱ። አመሰግናለሁ።
በመጨረሻም ባደረሹ ፈተገኙ የዩኒቨርሲቲው ማህበረሰብ አባላት በተለይም ከተማሪዎች የተለያዩ ጥያቄዎች ለአምባሳደር ሬነር ተቀርቦላቸው መልስ ሰጥተዋል። መልስካቸው አማ ለአሜሪካ ድምጽ ሬዲዮ ከአዲስ አበባ።
መልስካቸው ለዘገባው እናመሰግናለን። ቀደም ሲል በዜናችን ላይ ያካተትነው ዘገባን ይዘን መንመለሰው በሶማሌ ክልል እስር ቤቶች ውስጥ አሰቃቂ የሰብአዊ መብት ጥሰት የፈጸሙ ሰዎች በሕግ ፊት ቀርበው ሲዳኙ ማየት ትልቁ ምኞት እንደሆነ አንድ ቀድሞ ከዚህ ቀደም በእነዚህ ቦታዎች ታስሮ የነበረ ወጣት ተናገረ። ኢትዮ ቴሌኮም ውስጥ የሂሳብ ሰራተኛ እንደነበርና ምንም በማያውቀው ወደ ማሰቃያ ቦታዎቹ ተወስዶ እንደተሰቃየ ይናገራል። አሁን ከእስር ተለቆ ወደ ስራው ከተመለሰ 2 ወር መቆጠሩን ይናገራል። ከእስር በመለቀቁ ደስታ እንደተሰማው ገልጾ ትልቁ ደስታው ደግሞ ከትክክለኛ ፍትህ እንደሚጠብቅ ተናግሯል። ጽዮን ግርማ ዝርዝር አላት።
ካባ መርጋ ገመዳ የ31 አመት ወጣት ነው። ታሪኩን እንደነገረን የተወለደው ወለጋ ውስጥ ነው። ባህሮማያ ዩኒቨርሲቲ ትምህርቱን ካጠናቀቀ በኋላ በድሬዳዋ የኢትዮ ቴሌኮም ቅርንጫፍ ውስጥ ተቀጥሮ ይሰራ ነበር። ከዛም ወደ ሶማሌ ክልል የዝውውር ማስታወቂያ ሲወጣ ተወዳድሮ ወደዚያው አመራ። 2 አመት ከዋና ከተማው ውጪ 2 አመት ደግሞ ጅጅጋ ከተማ ውስጥ ከሰራ በኋላ በ2010 ዓመተ ምህረት ጳጉሜ ወር ላይ ከስራ ሲወጣ ተይዞ ወደ ማሰቃያ ቦታ መወሰዱን ይናገራል።
ተራፈት መሳለች ለት አማራ ከባቢ አንድ ትልቅ ቤታለች። የተሰው ሰባሰው ነው በእዛት ነው የሚችለው መሰራተኛ የለም መግዛ ብቻ ነው አንደኛ እሱ ነው። በመናሪያ ስም ነው የሚቀራው የሚሬቱ ብዙ ከማለም ያቅ ብዙዎቹ ነጻ አይመስለኝም። እዚጋ ከተማ መናሪያ ፍለፊታን በሴቶች የሚያስገድድበት ኤክስላንድ መጣሰው እንደጋጣሚ መታወቂያ ክልልን እንደዛ ቦታ ላይ ሲስጣ እዛው ሳስቴ ቢሆን እንደዚህ የሚያደርግ ከኤክስላንድ መስማ ነገሮች ከጣም ነው ዳቦ ከስለሆነ እዛ ሰዎች የሚደረግበት አንድ መመሪያ ኮሪ አንድ ወይ ቤት አለች። አንድ ቤቶች ሰው ነች። ሁለተኛ ደግሞ ቀበሌ 12 ወይ ቤት ይባላል። የከተማ እንጂጋ ከተማ ቀበሌ 12 ላይ አንድ ማረሚያ ቤት አለ። እዛም ሳስቴ ሱን ቀዳሚ ነው። ሁለተኛ ላይ ቀበሌ 04 ያን አስቸጋሪ ወይም ቤት ነው። አራተኛ ላይ አሚያባል ወይም ቤት አለ። አምስተኛ ላይ የመጨረሻው ጀንጦ ጋር የሚባል ትልቁ ክልል ወይም ቤት ነው።
ካባ በጅጅጋ ውስጥ 5 የተለያዩ እስር ቤቶች እንዳሉ እርሱ ግን እስር ቤት ሌላቸው እንደማይችል ይገልጻል። ማሰቃያ ቦታዎች ናቸው ይላቸዋል። ከሁሉም ሃቫናና ጄር ኦጋዴን የሚባሉት ለመናገር ከባድ የሆኑ ቦታዎች ናቸው ይላል። ከነበሩት አሰቃቂ የምርመራ መንገዶች የተወሰኑት ተፈጽሞብኛል ብሏል።
ቀዝቃዛ ውሃ ውስጥ እንደነግረኝ ከኋላ ሰው እንደሚነጭ ነው። እዛ ውስጥ ያታደርኛል። አንዳንድ ጊዜ ደግሞ ገልግጦ እንደነግረኝ ከኋላ ሰው አዘግቆም ዛፍ ላይ የታሰረ ብረት አለ። በብረት መረሻ ቸነት አድርጎ እዛ ላይ ያንጠለጥሉሃል። ከዛ ሰውነት ጋር ያለህ ግንኙነትህን ወይ ደግሞ ከጅዋ ያወራህን ወሬ በሙሉ እንድትነግረን ፈልጋሉ ብሎ ሪከርድ ያደርጋሉ። በዛ ደግሞ ጠዋት ፍርድ ቤት ያቀርባሉ። እንደዛ ብለዋል እንደዛ ብለዋል በማለት እኛ ያልተኔ ያልነገርኳቸው ማላቃቸው ነገሮች ወሬ እንድከብ እያደረጉ ጠዋት ፍርድ ቤት ያቀርባሉ።
በእንደዚህ አይነት የማሰቃየት ተግባር ያገኙትን ቃል ፍርድ ቤት አቅርበው ከኦሮሞ ሚዲያ ኔትወርክ ስራ አስኪያጅ ጀዋር መሐመድ እና ከኦነግ ጋር ተገናኝቼ ወንጀል እንደፈጸምኩ በማድረግ ፍርድ ቤት አቀርበው 12 ዓመት እንዲፈረድ 12 ዓመት ተፈረደብኝ ይላል። ምርመራው እና ስቃዩ ከባድ ስለሆነ ምን እንደተናገርኩ አላውቅም ነበርም ይላል።
ወይኒ ቤት ውስጥ ተገናኝቼ ፍጓዳ አለ ከተቆፈረ የቆሻሻ ማጣሪያ ብለው ነው መሰለኝ አላማውን ተሰራ። እነሱ ግን እንደሽንት ቤት ይጠቀማሉ። እሱስ ቤት በተለያየ አቅጣጫ ነው ሰው ይስፋሽ ልዛ የሚሄደው እና እዛ ውስጥ ይከተሻል። እዚና ግን ወደኋላ ቀጥስ አድርጎ አስለውት ነው ወደዛ ሲወስዱ የነበረው። እዛ በጀመራን ስልክሰውላስገብ ነው እና ያስገብ ነው ያውጭ አንድ ቀጥስ ቤት ያለ ና የሌለ
ተለቋል። ወደ ስራው ለመመለስ ከፍተኛ ጥረት አድርጎም አዲስ አበባ የሚገኘው የመስሪያ ቤቱ ቅርንጫፍ ከሁለት ወራት በፊት ስራ እንደተመለሰ ገልጾልናል። በእግዚአብሔር ላይ ተስፋ እንዳለው ይናገራል።
አሁን እንግዲህ እግዚአብሔር ስካኖርሽ ድስት ነው ያለሽ ያለው ተስፋ ይነነው ምን ፈጠር አጣቂ ምዛለም ማይስካለ መልካም ነገር እንዳለ መጥፎ ነገርም አለ። ለዛውም ደግሞ አሁን እንግዲህ ያሳለፍኩት መጥፎዎች አሉ። መስጊድ ደግሞ ትልቅ ደስታ ሰማኝ። ለምን ለታምት የመሰለ ነገር የለም። ዋና ፍሪደም ለበላይ ሰው ልጅ በነፃነት ስለው ደስ ይላል። እንደሰንደኝ ነገር ይሄ ነው። ተስፋዬ ደግሞ ተስፋ ብለሽ ነው ከየሽ ነገር እግዚአብሔር እስካኖር እስቶ ይኖር ያለሽ ደስ ብሎ ነው። ለነፃነት የመሰለ ነው። ነፃነት ነው ሁሉም ነገር የምኖረው። ነፃነት የሌለ ሰው ግን ተስፋ አይኖረውም ማለት ነው። ይሄ ነፃነት ሲኖረኝ በጣም ነው ደስ የሚለኝ። ለነገር ከሻውን ተወሰኑ ለውጥቻሉ እዚህ ብቀጥል ማለት ነው። ግን እኔ እንደሚያረጉ ሰዎች አቴ ነው አንደኛ ለእግዚአብሔር መከብሉ ሁለተኛ ደግሞ ትግ ባገኛቸው ለሰሩ ስራው ሁሉ እንዲቀየቁ ነው ከተፈጠረ ማለት ነው። ወታሊ ያለኝ ተስፋ ለሰው ልጅ ነፃነት መመኘት መከራተም ጀምሮ
ካባ በእስር ቤት ቆይታው ከርሱ እጪ ብዙ ወጣቶች ሲሰቃዩ ያይንማኝ እንደነበር ነግሮናል። በተለይ ሃቫናና ኦጋዴን በተባሉት ቦታዎች በሚፈራረቁ የጸጥታ አካላትና ያልታወቁ ሰዎች የሚደፈሩ ሴቶች ድምጽ ጩኸታቸው እስካሁን እየረበሸው እንደሆነም ይገልጻል። በእስር ቤቶች ውስጥ ሴቶችን እግር ከማሳጠብ ጀምሮ እስከ ሞት የሚያደርስ ስቃይ ተፈጽሟልም ብሎናል። እስር ቤት ውስጥ አርግዘው ይወለዱም አሉ ብሏል። ከዚህ ቀደም ልክ እንደሞቱት ነን በሚል ስለዚህ እስር ቤት ሪፖርት ያወጣው ዓለም አቀፍ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል ታሳሪዎችን በማኝነት ጠቅሶ በዚህ እስር ቤት ያልተፈጸመ ስቃይ የለም ብሎታል። አዲሱ የክልሉ ፕሬዝዳንት አቶ ሙስጠፋ ዑመር ሰሞኑን ለኢትዮጵያ በኢትዮጵያ የዩናይትድ ስቴትስ አምባሳደር ማይክል ሬነር እነዚህ እስር ቤቶችን ባዶ አድርገው አሳይተዋቸዋል። ምክንያታቸውም በዚህ እስር ቤት ውስጥ እስረኞችን ሲያሰቃዩ የነበሩ ሰዎች የአሜሪካ ዜግነት ጭምር ያላቸው ናቸው ብለዋል። ካባም በአሁኑ ሰዓት የወቅቱን የክልሉን ፕሬዝዳንት ጨምሮ ወንጀሉን ፈጽመዋል የተባሉ ሰዎች ፍርድ ቤት እየቀረቡ እንደሆነ አስታውሶ በዚህ ወንጀል የተሳተፉ ሁሉ ሌሎችም ፍርድ ቤት ቀርበው ፍትህ ማግኘት ቢቻል የሱ ብቻ ሳይሆን በዛ እስር ቤቶች ግፍ የተፈጸመባቸው ሰዎች ደስታ እንደሚሆን ተናግሯል። ጠቅላይ ሚኒስትር አብይ አህመድ ከዚህ ቀደም ስለዚህ እስር ቤት ሲናገሩ በእስር ቤቶች ውስጥ እስረኞች ካንበሳና ከጅብ ጋር ጭምር ታስረው እንደሚገኙ መግለጻቸው አይዘነጋም። በወቅቱ አሁን በእስር ላይ የሚገኙት አቶ መሐመድ አብዲ ኢሌ በቅጽል ስማቸው የሚታወቁት በዚህ እስር ቤቶች ውስጥ እንደዚህ ያለ ነገር አይፈጸምም ብለው ማስተባበላቸው ይታወሳል። ነገር ግን ሰሞኑን ወደ ስፍራው የተጓዙት የአሜሪካ ድምጽ ጋዜጠኛን ጀምሮ እስር ቤቶቹ በተለየ ስፍራ በተለይም ደግሞ ሴት ልጆችን ለመድፈሪያ የሚሆን የተለየ ስፍራ ተዘጋጅቶ በአይኑ ማየቱን ጉርጓዶቹን መመልከቱን ከትላንትና በስቲያ በነበረው ዘገባችን እንዳስደመጥናችሁ ይታወሳል። ለአሜሪካ ድምጽ ራዲዮ ጽዮን ግርማ ዋሽንግተን ዲሲ። እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ደሚቀጥለው ዘገባችን እናልፋለን። አደንዛዥ እጽን ጀምሮ የተለያዩ ሱስ ውስጥ የገቡ ወጣቶች ትኩረት ከተሰጣቸውና ተገቢው ክትትል ከተደረገላቸው ማገገም እንደሚችሉ የቀደመ ተመክሮ ያላቸው አንድ የሕክምና ባለሙያ ገልጸዋል። በትላንትናው ምሽት ዝግጅታችን ሲስተር ይርገዱ ሀብቱና ለአስር ዓመት ያህል በሱስ ተጠምዶ የነበረ ልጃቸውን የህይወት ታሪክ አስደመጠናችሁ ነበር። በአንድ የስልክ መስመር እናትና ልጅን አነጋግራ ያጠናቀረችው ዘገባ የጽዮን ግርማ ነው። ተከታዩን ይዛለች። ካደንዛዥ እጽወጥቶ ህይወቱን ስለቀየረው ወጣት እስራኤል ሰለሞንና ወላጅናቱ ሲስተር ይርገዱ ሀብቱ የህይወት ተሞክሮ በትላንትና ዕለት በክፍል አንድ ዝግጅት አሰምተናችሁ ነበር። ሲስተር ይርገዱ የሥራ ልምዳቸውን መሰረት አድርገው እርሳቸው የሚያውቁትን ጠቅሰው በአዲስ አበባ ብቻ ወጣቶች በተለያየ ሱስ ተጠምደዋል ይላሉ።
ብዙ አይነት ነው እንግዲህ አንዳንዱ ኢትዮጵያ ውስጥ ያለው ብሎም አመመስክ ያጠቀመው ማያምኑ ሰዎች አሉ። ያልደረሰባቸው ወይም ምንም ያልሰሙ ሰዎች አሉ። የራሳቸው ኑሮ ብቻ የሚኖሩ እንጂ ህብረተሰብ ውስጥ ጠለቅ ብሎ ሲታይ ወጣቱ ምንም ላይ እንዳለ የማያውቅም ሰው አለ። በጣም የሚያውቅ ይሄ በጣም ያስፈልጋል። የትውልድ ስራ ነው የሚልም አለ። ለምሳሌ ከጫት እንኳን ብንጀምር እኛደር አሁን በሰፊ ጫት ይቃማል በየመንገዱ ላይ። አልኮል በጣም በጣም ኢትዮጵያ ውስጥ ተጠቃሚ ከአመት አመት እየጨመረ ነው። በዚህ ላይ ፔቴዲን የምንለው ድራጎች አሉ። ፔቴዲን ኢንጀክሽን አሁን ኢትዮጵያ ውስጥ በጣም ትራማዶል ፔቴዲን የሚባሉ ለህክምና የሚሰጡ ሰዎች ግን አዲስ ካርዶ እኛ የሚሆንባቸው በጣም አስከ የሱስ አይነቶች አሉ። በዚህ ላይ ሀሽሽ አለ፣ ካናቢስ አለ። ያው ብዙ ነው የሱስ አይነት።
እስራኤል ሰለሞን በአዲስ አበባ ዩኒቨርሲቲ የጀመረውን የኮምፒውተር ሳይንስ ትምህርት ለሁለት አመት ከተማረ በኋላ ትምህርቱን አቋርጦ ወደ ሱሱ ገብቶ እንደነበረ ገልጾልን ነው የመጀመሪያውን ክፍል ውይይት አቋርጠን የነበረው። ዩኒቨርሲቲ አካባቢም ለሱስ የመጋለጥ ሁኔታው ከፍተኛ ነው ይላል።
ዩኒቨርሲቲ እንደውም ያው ከቤተሰብ ርቀሽ የምትሆኝበት ቦታ ስላለ ነጻ ነሽ፣ በራስሽ ነው ውሳኔዎችን የምትወስኝ። ከዛ የተነሳ ነጻነት ስላለ ያንን ነገር ለማድረግ የሚመች ኢንቫይሮመንት ነው ያለው እና ይጨምራል። እንደውም እዛ ዩኒቨርሲቲ አካባቢ ያለው ለዛ ተጋላጭነቱ በጣም ከፍተኛ ነው በፊት ከነበረበት።
ሲስተር ይርገዱ እስራኤል አምኖ መጥቶ አስተካክላለሁ ከሱስ ውስጥ ወጣለሁ ብሎ ሆስፒታል እንዲተኛ ሲያደርጉት አምነውት ነበር? እውነቱን ነው ብለው ተቀብለውት ነበር?
ብዙ ሰው እንደሚያውቀው እናት ልጇን ታምናለች። ሁልጊዜ የተናገሩት ነገር ተግባራዊ ባይሆንም እኔ ሁልጊዜ ዛሬ ተዋለሁ፣ ነገም ያደርጋለሁ፣ ግደለሽ ነገር ቀጥሉም ሲለኝ እሱን እንዳመንኩት ነው እና እንደዛም ሲለኝ ያው እዛም ላይ ስለምሰራ ነው ሱስ ላይ መሰራ ስለነበረ ብዙዎቹ ወስነው ራሳቸው ከመጡ ከሱስ መውጣት ወይም ሱስ በሽታ ነው በቃ ልታከም ብሎ ሲወስን ሰው መውጣት ይችላል። እና አምኛው ነበር ያው ስራዬም ጋር ተያያዥነት ስላለው ከራሳቸው ከመጣ ሊድኑ እና ከሱስ ሊወጡበት ይችሉ።
ምንድን ነው የረዳ ከህክምናው ሌላ? እንግዲህ መጀመሪያ አመንክ፣ መቀየር አለብኛል፣ ከዛ ወደ ህክምና ሄድክ፣ ከዛ በኋላ ምን ረዳ?
ከሱስ እንደወጣ የረዱ ነገሮች በጣም ብዙ ናቸው። የመጀመሪያው ነገር ያው በህክምናውም ራሱ የሚመከር ነገር አለ። ሁሉም ሰው መንፈሳዊ ህይወት በተመለከተ ሁሉም ሰው የራሱ የሆነ ሃይማኖት አለው። በመንፈሳዊ ህይወት መደገፍ፣ ለዛ ነገር ራስን አሳልፎ መስጠት በህክምናም የሚመከር ነው። አንዱ ከሱስ ለመውጣት ትሪትመንት ነው እና እኔ የመጀመሪያው ትልቁ ነገር ራሴን አሳልፌ ለማምኖ እግዚአብሔር ሰጥቼ እግዚአብሔር እንዲረዳኝ ነገሮችን በሱ ላይ ጥዬ ያሳለፍኳቸው ጊዜያቶች በጣም ረድተውኛል እና ሆስፒታል ውስጥ ተኝተንም የተለያዩ የሚሰጡን የምክር አገልግሎቶች፣ የጋራ የውይይት ጊዜ፣ የምናነባቸው መጽሐፎች እነዛ በጣም ረድተውኛል ብዬ አስባለሁ። ከዛ በተጨማሪ ያው ሱስን ማቆም እዛ ሆስፒታል ውስጥ ተኝቶ በሚደረገው ሕክምና ብቻ የሚቻል ነገር አይደለም። ትልቁ ነገር ከሕክምና እዛ ተኝተን ሕክምናችንን ጨርሰን ከወጣን በኋላ ውጪ ባለው ነገር ተመልሰን ወደዛ ነገር ላለመግባት የምናደርጋቸው ጥረቶች፣ የምንወስዳቸው እርምጃዎች፣ ጓደኛን ከመምረጥ አንጻር፣ ውሎን ከመምረጥ አንጻር፣ የመዝናኛ ቦታዎችን ከመምረጥ አንጻር ከነዚያ ጋር ተያይዘው ተመልሶ ወደዛ ነገር ላለመግባት የሚደረገው ጥረት ሆስፒታል ውስጥ ያለው ሳይሆን ከሆስፒታል ውጪ የሚኖረው ነበር ከባድ የሚሆነው። እሱንም በተመለከተ ያው የበፊት ኤንቫይሮንመንት ጋር ላለመሄድ፣ ከበፊት ጓደኞች ጋር ብዙ ላለማሳለፍ፣ ራስን ላለማጋለጥ ሲባል ማለት ነው፣ ውሎን መቀየር፣ እንደዚህ አይነት ነገሮችን ብዙ ሰራውባቸው ስለሆኑ እግዚአብሔር ዘፈኝ ስኬታማ መሆን ይችላል።
አሁን እንደገና ዩኒቨርሲቲ መመለስህን ነግረውናል እናትህ። ና ምንድን ነው የምትማረው? ተመለስክ ወደ ዩኒቨርሲቲ ወይስ ሌላ ቦታ ሄድክ?
እየተማርክ ያለሁት ያው ኮሌጅ ውስጥ ነው፣ የቴዎሎጂ ትምህርት ቤት ውስጥ መሰረተ ክርስቶስ ኮሌጅ የሚባል ደብረ ዘይት አካባቢ። ዘንድሮ የአራተኛ አመት ተማሪ ነኝ፣ የዲግሪ ማለት ነው። ዘንድሮ መረቃለሁኝ፣ እግዚአብሔር ረድቶኝ የዲስቲንክሽን ተማሪ ነኝ።
የከፍተኛ ማዕረግ
ወድጄው ነው መማረው። በጣም ወድጄው ነው መማረው። ራሴን ሰጥቼ ነው ብዙ ታይም ለትምህርት ይሰጣሉ። ማጥናት በጣም ነው ደስ የሚለኝ።
ከሰዎች ጋር ያለኝ ሶሻል ላይፍ በጣም ተስተካክሏል። ከቤተሰብ ጋር በጣም ደስ የሚል ግንኙነት ነው ያለኝ። ትዳር መስርቻለሁ በዚህ አራት ዓመት ውስጥ። በቀጣይ ደግሞ ልጅ ለመውለድ ያው በእግዚአብሔር ፍቃድ ወደዛም እየሄድኩ ነው እና ከሆስፒታል ወጥቼ ህይወቴ ከተቀየረበት ጊዜ ጀምሮ እየኖርኩ ያለሁት ህይወትና በፊት በሱስ ውስጥ በነበርኩበት ጊዜ የነበረኝ ህይወት ፈጽሞ የማይገናኝ በምንም ነገር የማይቀራረብ ነው እና በፊት ሱስ ውስጥ እያለሁ ከሱስ ውጭ ሌላ የተሻለ ህይወት ያለ አይመስለኝም ነበር። ሰው እንዴት ሲጋራ ማጨስ አቁሞ መጠጣት አቁሞ መቃም አቁሞ በምን ይዝናናል? ላይፉም እንዴት ይመራል? ይህ በጣም ስብ ነበር። ማቆምን እንኳን ሳስብ ግን ከወጣው በኋላ አሁን ባለውበት በመጣሁት በዚህ በአራት ዓመቱ መንገድ በጣም የተሻለ ህይወት እንዳለ፣ በጣም ብራይት የሆነ ፊውቸር እንዳለ፣ እረፍት ደስታ እንዳለ በጣም ያየሁበትና እግዚአብሔርን በጣም ማመሰግንበት ሁኔታ ነው ያለው።
ሲስተር ይርገዱ፣ እንግዲህ ልጆት እንደዚህ ሲቀየር ከዛ ቅድም በለቅሶና በሀዘን ሲገልጹት ከነበረው ስሜት አሁን እስራኤል እንደነገረን ህይወቱ ተቀይሮ እዛ ለአስር ዓመት ከቆየበት ኢየሱስ ህይወት ውስጥ ወጥቶ አሁን ወደ ሌላ ህይወት፣ ወደ ሌላ ተስፋ፣ ወደ ሌላ አዲስ ነገር እየተቀየረ ነው እና ምንድን ነው ስሜቱ ለእርሶ አሁን?
ለእኔ ያው መግለጽ ያቅተኛል። ዛሬ ለምንድን ነው ይህን ከካንሰር ያቆምከኝ ይህን ልታሳየኝ ነው? ያኔ መሞት ነበረብኝ ያልኩ ሰው ነኝ። በቃ መሞት ነበረብኝ። እኔ ቆሜ ይህን ልጄን አይነት ወት ማየት አልፈልግም። ደግ ነው ወይ ምረት ያርክልኝ። አሁን እሱን አስታወሰኛ መግለጽ ይከብደኛል። ሁሉ ገና አልፎ ዛሬ ደግሞ ይህን ሲያሳይም በቃ አሁን ነው ለእኔ እረፍት ማለት እንደውም በቃ በሰላም ማረፍ ማለት። ያው
እስራኤል መጀመሪያ በሱስ ውስጥ እያለ የእናትህን ሁኔታ የእናትህን ለቅሶ እንዴት ነበረ የምታየው? ይሰማህ ነበረ ወይስ እንደው ከምንም አትቆጥረውም ነበር?
ከምንም አልቆጥረውም ማለት ይከብደኛል። ግን ያው በሱስ ውስጥ ሰው ሲሆን ራሱን የሚደብቅበት ቦታ ነው ማለት። ትክክለኛውን የውስጣችንን ስሜት የምንረዳበት ሁኔታ አይደለም ሰኝነት። ትክክለኛውን የተፈጥሮ ስሜታችንን የምንረዳበት ሁኔታ ስላልሆነ ሰዎች ስለኛ ካላቸው ዋጋ የተነሳ ሲያለቅሱ ወይም ኬር ሲያደርጉልን የተለያየ አይነት ነገር ሲያደርጉ ለእነሱ ዋጋ ላንሰጥ እንችላለን። ምክንያቱም ትክክለኛው ማንነታችን የምናዳምጥበት ይሆናል፣ ራሳችን የምንደበቅበት ይሆናል።
አሁን እናትና ልጅ አዲስ ህይወት የተሰኘ የሱስ ማገገሚያ ከጳውሎስ ሆስፒታል ጋር በመተባበር ከከፈቱ አንድ አመት እንደተቆጠረ ነግረውኛል። አላማቸው ደግሞ በዚህ ውስጥ የሚገኙ ወጣቶችን መርዳት ነው። የእስራኤል ቀጣይ ዓላማም ብዙ ወጣቶችን ማዳን ለሌሎች ትምህርት መሆን ነው። ሲስተር ይርገዱ ሀብቱና ልጃቸው እስራኤል ሰለሞንን የህይወት ተሞክራቸውን ስላካፈሉን በአድማጮች ስም አመሰግናለሁ።
እሺ ቀንያም በጣም እናመሰግናለን።
የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አማሃሪክ፣ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና እኔ መስታወት አራጋው ነበርን። ዝግጅታችንን ሲያቀናብርልን የቆየው ደግሞ ሞክቢል ያቤሮ ነበረ። ጉዟችሁ የሰመረ ይሁን ይላልን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ።
Kun Radio Segala Amerikati.